መቼስ ብዙ አገልግሎቶች ደርሰውኛል። በዚህ ቀን እንደዚህ ታገለግላለህ፣ በዚህ ቀን እንዲህ ታገለግላለህ። ከፓስተር ተስፋዬ ሲመጣ ግን ትንሽ እንትን ነው፣ ለየት ይላል። ለምን እንደሆነ የሚለየው እንግዲህ እኔ ሁሉ ቀን ምን እላለሁ? በቅርብ ያለ ጠበል ሰምታችሁኛል? በቅርብ ያለ ጠበል ልብስ ማጠቢያ ይሆናል ይባላል። ሌላው ግን ከሩቅ መጥቶ ትንሽ ቀርቶ ጠጥቶ ይድናል። ይሄኛው ግን ካልሲ ምናምን ያጠብታል፣ ምንም ችግር የለም፣ ቅርቡ ነው። እንደው የቅርብ ያለ ጠበል እንዳይሆንባችሁ እንጂ እኛ በጣም በዚህ ሰው በዚህ እግዚአብሔር ሰው በጣም እንጠቀማለን። ብዙ ጊዜ ረጅም ሰዓት ስንነዳ የምንሰማው እናንተ እዚህ የምትቀለቡትን እኛም በቤታችን ሆነን እንቀለባለን። የደቀ መዝሙር ትምህርት ተምረናል አብረን። ግራጁዌሽኑ ላይ ነው እንጀማ እንጠራው። እስካሁን ድረስ ደውዬ ሁሉ ይሄው ኖት እያያስኩ ነው እያልኩ ሁሉ እናገራለሁ። እግዚአብሔር በእውነት ስለሰጣችሁ የእግዚአብሔር ሰው እግዚአብሔር ይመስገን። እንደዚህ አይነት ትምህርት ለሚማር ሰው ምንድን ነው የሚሰበከው? ይሄ ህዝብ በጣም ማለት የእግዚአብሔር ቃል ታውቃላችሁ። ብዙ የምትገረፉት ምን ስታረጉ ነው? ብዙ ስታውቁ ነው። ብዙ ያወቀ ብዙ ነው የሚገረፈው። በነገራችን ላይ ልጆቻችንም ስንቀጣ ለአንተ ነግሬህ ነበር ብለን ነው በደንብ የምንገርፈው። ያኛው እንኳን አልሰማም ተብሎ ትንሽ ነው የሚገረፈው። የእግዚአብሔር ቃል እንደሱ ነው የሚለው። ብዙ ነው የሚዘራብን፣ ብዙ ነው የሚወጣብን የእግዚአብሔር ቃልና እንዴት ነው ይሄ ነገር የሚል ነው። እና ይህንን ነገር ይዤ እግዚአብሔር ሆይ ይሄ ህዝብ እኮ ብዙ እየተማረ ነው፣ አይነት በአይነት በደንብ በብዙ ኤክስፕላኔሽን በደንብ ዲፕ በሆነ ነገር እየተማሩ ነው። ምንድን ነው የሚባሉት ተኪዶ አልኩ። ህንፃ በሚሰራበት ጊዜ አንድ የማነበው ጥቅስ አለ። ወደ እሱ ጥቅስ ከመሄድ በፊት ህንፃ በሚሰራበት ጊዜ ብዙ ነገሮች በዛ ህንፃ ላይ ይሆናሉ። ሁሉ ጊዜ የማይቀሩ ግን ሁለት ነገሮች አሉ በህንፃ ነገር ላይ። እኔ የህንፃ እውቀቱ የለኝም፣ ስለዚህ እውቀት ያላቸው ሰዎች የነገሩኝን ነው የምነግራችሁ። ሁለት ነገሮች ግን ኢምፖርታንት ናቸው አሉ። ምንድን ናቸው መሰላችሁ? መሰረትና ምሰሶ ናቸው። እነዚህ ሁለቱም ነገሮች ደግሞ ህንፃው ካለቀ በኋላ አይታዩም። ይታያሉ እንዴ? አይታዩም። እነዚህ ነገሮች የሚታዩት መቼ ነው? በኑሮ፣ በንፋስ፣ በወንዝ፣ በጎርፍ፣ በጥፋት ጊዜ፣ በመሬት መንቀጥቀጥ ጊዜ መኖራቸው ይታወቃል። የሌለውም ያስታውቃል፣ ያለውም ያስታውቃል። እንደ ተሸፈኑ ናቸው። እንደውም አንድ የህንፃ ስራ ውስጥ የሚሰራ ወንድም ይህንን ቃል አንድ ቦታ ሳካፍል ሰማና፣ የሚገርምህ እኮ ምሰሶንማ እንዳይታይ ሁሉ ተደርጎ ነው የሚሸፈነው አለኝ። እንዳይታይ ግን የቤቱ ምሰሶ ትልቁ ኢምፖርታንት ነገር ነው። እና የእግዚአብሔር ቃል ቤት ለመሆን እንደምንሰራ ይናገራል። የእግዚአብሔር ቃል በየጊዜው የሚዘራብን ወደዛ ቤት ሆነን ለመሰራት ነው። ብዙዎቻችን ግን ስለተሸፈነ ማን መሰረት ይኖረው ማን ምሰሶ ይኖረው አይታወቅም። በጣም ግሩም። ስለዚህ ከእግዚአብሔር ቃል ይህንን ነገር በትክክል እንደው ሊነግረን የሚችል በይበልጥ መሰረቱ ላይ ነው የሚያሳስበን፣ መሰረቱ ጉዳይ ነው ወይስ የምሰሶ ጉዳይ ነው ብዬ አሰብኩ። ለዚህ ነው አንድ ጥቅስ የምናየው። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 11 ላይ ሄዳችሁ ተመልከቱ። እኔ በጣም ረጅም መስበክ አልችልም፣ ረጅም መዘመር እችላለሁ። ከሰበኩ ከሁለት ሰዓት በላይ ሰብክ ያላቅም። ስለዚህ ቶሎ ቶሎ ለማለት ሞክራለሁ። አይዟችሁ፣ መካነ ኢየሱስ በጣም 25 ደቂቃ ነው። ጋሽ በድሮ አለ እዚህ። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 11 በጣም ረጅም ሐሳብ፣ በጣም ባጭሩ ጥቅልል ባለ መንገድ ዋናውን ሐሳብ ነው የምናገረው። ይሄ በእኛ ህይወት በእኛ አገልግሎት ውስጥ በጣም ትልቅ ስራን የሰራ ሐሳብን ነው የምናካፍላችሁ። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 11 ላይ ምን ይላል? ከተመሰረተው በቀር ማንም ሌላ መሰረት ሊመሰርት አይችልምና እርሱም መሰረቱ ማለት ነው ማን ነው? አዎ ኢየሱስ ክርስቶስ ነው። ስለዚህ ይሄንን ቃል ካየው በኋላ መሰረቱ ላይማ ችግር የለም፣ የክርስትናችን መሰረት ችግር የለው፣ ይሄ ተጀመረው ክርስትና ችግር የለበት። መሰረቱ ጥብቅ ተደርጎ በጥሩ ባለሙያ የተሰራ መሰረት ነው። ደም ፈሶበት፣ ዋጋ ተከፍሎበት፣ ሰሞኑን የምናስበው ሁል ቀን ልናስበው የሚገባን መሰረት ስለዚህ መሰረቱ ላይ መነጋገርም አያስፈልግ መሰረቱ ችግር የለበትም ችግሩ ምሶሶ ላይ ነው በላዩ ላይ የምንገነባው ምሶሶ እሱ ችግር አለበት እሱ ነው እግዚአብሔር እንደው ይሄን ምሶሶዋት መሰረታችን አይፈርስም አይታችሁ እንደሆነ በኮሙኒዝም ዓለም ሊፈርስ አልቻለም ይሄ መሰረት ብልጥግና አላሸነፈው ድህነት አላሸነፈው ስደት አላሸነፈው እንግዲህ ካልተሳሳትኩ ታርሙኝ ይሆናል በዓለም ላይ አሁን ካሉት አብያተ ክርስቲያናት በአማኞች ቁጥር ብዛት ቻይናዎቹ ይበልጡናል አሉ። ብዙ ስለሆኑ ሳይሆን ስደት በጣም ብዙ ስላለ። እኛም አንድ ሰሞን የበዛ ነው በሱ ነበር። ስለዚህ ምሶሶ ነው ችግሩ ያለው የሚል ነገር አሰብንና በምን አይነት ፍጥነት እነዚህን ነገሮች ልነግራችሁ እነዚህ ምሶሶዎች እንደምነግራችሁ አላውቅም ግን ቀበቷችሁን በደንብ ሰሩ በጣም በኃይለኛ ስፒድ ለመሄድ ሁለተኛ ጢሞቴዎስ ምዕራፍ 2 ከቁጥር 1 እስከ 24 ያለውን ክፍል ይሄ አሁን የነገርኳችሁን ኢንትሮዳክሽን እንደያዘን በሁለተኛ ጢሞቴዎስ ምዕራፍ 2 ከቁጥር 1 እስከ 24 ነው እኔ ግን አለፍ አለፍ ይያልኩ እነዚህ የምፈልጋቸውን ሰባቱን ምሶሶዎች በአንድ የክርስቲያን ህይወት ውስጥ መኖር ያለባቸው ምሶሶዎች ብዬም አስበው ነው በእውነት እንዳልኳችሁ በጣም ነው የፓስተር ተስፋይ መልእክት የምሰማው በሰማው ቁጥር እነዚህን ሰባት ምሶሶዎች አገኛቸዋለሁ ሁልቀን እና በአንድም በሌላም መንገድ በሰፋትም በጥበትም ይሄንን ትምህርት ተምራችሁታል ግን እነዚህን ሰባቱ ምሶሶዎች አይታችሁ የትኛው ምሶሶ ነው የተነቃነቀው በዚህ በክርስትና ህይወቴ ውስጥ ረጅም አመት ኖርኩ አጭርም አመት ኖርኩ በእውነት በክርስትናዬ ውስጥ እነዚህ ምሶሶዎች አሉ ወይ አልፈረሰም ወይ ብላችሁ እንድታስተውሉት ያረጋል ስለ ቃሉ ክብር ቆመን ብናነበው አነባበባችን ደግሞ በሙሉ ቁጥ ምራፉን አናነበውም ጊዜውን በደም መሻማት ስለምፈልግ ስለዚህ ምራፍ 2 ከቁጥር 1 እስከ 24 ባለው ውስጥ የምፈልጋቸውን እነዛን ሰባት ነገሮች እናያቸዋለን በጌታ በኢየሱስ ስም አነባዋለሁ ቁጥር 1 ሲጀምር እንደዚህ ይላል እንግዲህ ምን ይሆን ይላል ሁሉ ሰው ይበላ አንተ በክርስቶስ ኢየሱስ ባለው ጸጋ በርታ ልጄ የምትሏን ያዙልኝ ብዙ ሰዎች የመሰከሩለትን ከኔ ሰማሁን ሌሎች ደግሞ ሊያስተምሩ ለሚችሉት ለታመኑ ሰዎች አደራስጥ እንደ ኢየሱስ ክርስቶስ ምን ሆነህ በጎ ታደር ሆነህ አብርሃም መከራ ተቀበል የሚዘምተው ሁሉ ለጦር ያስከተተውን ደስ ያሰኝ ዘንድ ትዳር በሚገኝበት ንግድ ራሱን አያጠላልፍም ደግሞ በምን የሚታገል በጨዋታ የሚታገል ማንም ቢሆን እንደሚገባ አድርጎ ባይታገል የድሉን አክሊል አያገኝም የሚደክመው ምን ገበሬ ፍሬውን ከሚበሉት መጀመሪያ እንዲሆን ይገባዋል የሚለውን ተመልከት ጌታም በነገር ሁሉ ማስተዋልን ይስጥህ ይላል እንዲህ ያለ ይወርድና ቁጥር 20 ላይ ተመልከቱ ቁጥር 19 ላይ ተመልከቱ ሆኖም ጌታ ለርሱ የሆኑትን ያውቃል ደግሞም የጌታን ስም የሚጠራ ሁሉ ከአመጻ ይራቅ የሚለው ማህተም ያለበት የተደላደለ እግዚአብሔር መሰረት ቆሟል በትልቅ ቤት የእንጨትና የሸክላ ምን እቃ ደግሞ አለ እንጂ የወርቅና የብር እቃ ብቻ አይደለም እኩሌቶቹ ለክብር እኩሌቶቹም ለውርደት ይሆናሉ እንግዲህ ማንም ራሱን ከነዚህ ቢያነጻ ለክብር የሚሆን የተቀደሰም ለጌታው የሚጠቅም ለበጎም ሥራ ሁሉ የተዘጋጀ እቃ ይሆናል ከክፉ የጎልማስነት ምኞት ግን ሽሽ በንጹህ ልብ ጌታን ከመጠሩት ጋር ጽድቅን እምነትን ፍቅርን ሰላምን አጥብቀ ተከተል ነገር ግን ጠብን እንዲያመጣው ቀ ከሰነፎች ካልተማሩ ምርመራ አራቅ የጌታ ምን አላችሁ ሆይ የጌታ ምን ለሰው ሁሉ ጋር ለማስተማር የሚበቃ ለትግስትም የሚጸና ሊሆን እንጂ ሊጣላ አይገባም ደግሞ ምናልባት እግዚአብሔር ኡነትን ያውቁ ዘንድ ንሳን ይሰጣቸው ፈቃዱንም ለማድረግ በዲያብሎስ ያዋን ሆነው ከተያዙበት ወጥመድ ወጥተው ወደ አምሮ ይመለሳሉ ብሎ የሚቃወሙትን በየዋህነት ይቅጣ እስቲ እንደቆመን እንጸልይ እግዚአብሔር ሆይ ይሄንን ቃልህን በጌታ በኢየሱስ ክርስቶስ ስም ከፍተናዋል በዚህ በከፈትነው ክብር ቃልህ ደግሞ የመንፈስ ቅዱስ ህርዳታ ከኛ ጋር እንዲሆን በዚህ እግዚአብሔር ሆይ በፋሲካ በዓል ሰሞን ይህ ቃል በውስጣችን እንዲታተም የፈረሰብንም ምሶሶ እንድናውቅ ዛሬ ነቅተን እንድንራመድ በኢየሱስ ስም እርዳን ስለ ሁሉ እናመሰግናለን ክብር ላንተ ይሁን እግዚአብሔር ይባርካችሁ ተቀመጡ ቁጥር 15 ላይ የዘለልኳት ስላለች ነው። የውነትን ቃል በቅንነት የሚናገር የማያሳፍር ምን ሰራተኛ ሆነ የተፈተነው ራስን ለታቀርብ ትጋ። ልጅ ወታደር ለጨዋታ የሚታገል ገበሬ የማያሳፍር ሰራተኛ እቃ ባሪያ ይነበባችኋል። ከሩቅ ያላችሁ ከነዚህ ውስጥ ለመሆን ከባዱ የትኛው ይመስላችኋል? ለመሆን ከባዱ ልጅ መሆን? ወታደር መሆን? ለጨዋታ የሚታገል ሰው መሆን? እግዚአብሔር ይመስገን ለእናንተ ምንም የሚከብድ ነገር ስለሌለ። ለመሆን ከባድ የትኛው ይመስላችኋል? ባሪያ መሆን? እቃ መሆን? አይ ሁሉም አትበሉ፣ አንዱን ደወጣም ከሄ ከባድ ነው ይሄን መሆን። አቤት ወታደር፣ አቤት ወደ መጨረሻ ያላችሁ ለመሆን ያልከበዳችሁ እንዳይመስል። ገበሬ ኖ። ከነዚህ ከሰባቱ ምሰሶዎች የትኛው መሆን ከባድ ነው? በህይወት የማያሳፍር ሰራተኛ መሆን ከባድ ነው። እንግዲህ እነዚህ ነገሮች በእውነት በጣም ብዙ 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 ያንዳንዱ ዘርዘረን ብናየው በጣም የሚገርሙ ጥበቦችና ዕውቀትን የምናገኝበት ቃል ነው። ከነዚህ ከሰባቱ አንዱን እንድንሆን ሳይሆን ሰባቱንም እንድንሆን የተጠራ ነው። ያውም በግዴታ ለመሆን የተጠራ ነው። ራሱ ሲስተሙ ወደ ክርስቶስ ከመጣን በኋላ እንዲህ እንድንሆን ነው የተጠራ ነው። እንዲህ እንዳንሆን ነው ደግሞ ትግሉ። ባንድም በሌላም መንገድ ቶሎ ብለን ስለ ልጅነት ቃል በቃል ባለላትም ፓስተር ተስፋዬ የምትላት ነገር አለች። ወደ ክርስትና ከመጣን ስለ ልጅነት ምንድነው ዲፋይን የምታደርገው? እኔ ብዙ ቦታ ነው የምሰማው፣ ብዙ ትምህርቶች ውስጥ በቃ የልጅነት ነገር ካልገባችሁ ትላለህ። ሁልቀን እንደሷ አትልም ትላለህ። በቃ የልጅነት ነገር ሰው ካልገባው ምን ይሰራል? ገብቷችኋል? በቃ እንደ ልጅ እንድንሆን የተጠራ ነው። ይሄ ምሰሶ በዚህ ዘመን አለ ለማለት በጣም 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 ያጠራጥረኛል። ለምን? እናንተ ቤት ልጅ ወይም ደግሞ እናንተም ልጅ በነበራችሁ ጊዜ የነበራችሁን መብት ሲምፕሊ ንገሩኝ። ምንም መንፈሳዊ ሳታረጉት ልጅ ምን ምን መብት አለው? ቶሎ ቶሎ ቶሎ። አቤት መብላት፣ መጠጣት፣ በቤቱ ያለውን ሁሉ። ሌላስ? ልጅ መጫወት። ልጅ አዎ። እንዴ በጣም ደሞ እንትን አረጋችሁ፣ ልቅ አረጋችሁት፣ የሆነ ባለጌ ልጅ አረጋችሁት። እንዶ መወደድ፣ መብቶቹን መጠየቅ፣ መቀበል። አዎ እስቲ ቆይ ልንገራችሁ። ልጁን እኔ ዮዳኤል የሚባል ወንድ ልጅ አለኝ፣ ዮዳኤል ነው ምለው። ሴቷ ደግሞ ሳሌም ነው ስሟ። ሳሌም ስላት ስሜን ታቀዋለህ እንዴ ብላ ትገረማለች። እንደሱ ከተገረመች ምንድን ነው የሚሆነው? አንተዋወቅም፣ ልጅ አይደለችም ማለት ነው፣ ወይም የሆነ ችግር ተፈጥሯል። አሁን ወዴት ሊሄድ እንደሆነ ራሱ አልገባችሁ። በዚህ ዘመን ያለን ሰዎች ልክ ጌታ ስልካችንን አይደለም ስልክ ቁጥራችንን ተውት፣ ልክ ስማችንን ሲጠራው ሰርፕራይዝ ነው የምንሆነው። በጣም ይገርመናል። ስሜን እኮ ጠራው ጌታ። የሆነ የአማርኛ ስም የማይችል መስሏችኋል? ገና ሳትፈጠር በስምህ ኖ። ልጅነት የሚለው ምሰሶ ፈርሷል። በጣም ብዙ ሰው እንደውም ስሜ አልተጠራም ብሎ ያኮረፈ ሰው አለ። ብጠብቅ ስሜ አልተጠራም። ልክ ጌታ እንደማያውቀው ይሰማዋል ሰው። አያችሁ ፈርሷል። ግን ምን ላይ ነው የቆመው? እዚህ መሰረት ላይ ነው የቆመው። ክርስትና የሚባል ክርስቶስ ደም ያፈሰሰበት መሰረት ላይ ቆሟል። ልጅነቱን ግን አያውቅም። ገላትያ 3:26 ቶሎ በሉና ሄዱ። እንደው ምናልባት እንጃ እኔ እዚህ መቼስ ይኖራል ብዬ አልጠረጥርም፣ ግን ከኖረም በዛው እቅጩን ይወቀው ብዬ ነው። ልጅ ለመሆናችን በጣም ነው የምንጠራጠረው። እንደውም ሁል ቀን አንድ ነገር ስንሆን ልጅህማ ብሆን እንዲህ አታረገኝም ነው የምንለው። ኖ ወይ አልገባንም ይሄ ልጅነት የሚባለው፣ ወይም ይሄ የልጅነት ምሰሶአችን ፈርሷል፣ ወይ በደንብ አልነገሩንም፣ ልጅ እንደሆንን አልነገሩንም። የጠፋው ልጅ ላይ ስንሄድ ትንሽ ነግራችሁ ይሆናል ጊዜ ካለ። 3:26 ላይ ምን ይላል? በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁና። እኛ ቤት የኔ ቤተሰቦች ቤት በጣም ዥንጉርጉር ነን። ጠይም አለ፣ ጠቆር ያለ አለ፣ አረ እንደውም በደንብ የጠቆር አለ፣ የቀላ አለ፣ ፈረንጅ የሚመስል አለ። እና ግን ሁላችንም ስንወለድ ፎቶግራፍ ላይ በየቦታው አየ ነው። አይ እኔ እዚህ ቤት ነኝ ማለት ነው አለን፣ በእምነት ተቀበልን። ገብቷችኋል? በቃ ሳየው እውነትም የሚጠሩኝ ወንድሜ እህቴ እየተባባልን ነው፣ አባቴ እናቴ። ያ እምነቱን እየጨመረልን መጣ። በጣም ትልቁ ክራይሲስ አይታችሁ እንደሆነ ብዙ ጊዜ በአገራችን ጉዲፈቻ የተደረጉ ሰዎች አይነገራቸው፣ መጨረሻ ላይ ነው የሚነገራቸው የሆነ ቦታ ላይ። እና ልጅ እኮ አይደለህም ሲባሉ እንዴት ቅስማቸው እንደሚሰበር። ያ ሁሉ እምነት፣ በፎቶግራፊ ያዩት እምነት፣ የተቀበሉት እምነት ሁሉ ድራሹ ይጠፋል። መልሰው እንደገና ወላጆቻቸውን ፍለጋ ይንከራተታሉ። የአይደንቲቲ ክራይሲስ ይገጥማቸዋል። እኔ እንደሱ ይሆንን ይሆን እንዴ? እግዚአብሔር አባቴ ነው ብለን ስም ጥሪ ሲጀመር የእኛ ስም የለም፣ ወይ ስልክ ቁጥር ሲጀመር የለም። አትሊስት በአ ሁል ቀን በአ ነው የሚጀምረው። ኧረ አንድ ቀን በጌ ጀምርና ጌታ ያውቃል ይባል። አንድ ቀን ሁሌ በአ በከ። ለምን ይሄን ያህል ተጣበቀን? ማረጋገጫ የምንፈልገው በሱ ነው። ግን እግዚአብሔር ቃል ላይ ተጽፎልናል። ዮሐንስ አንደኛ ዮሐንስ 3:1 በጣም የሚታወቁ ጥቅሶች ናቸው። ምንም እንደው ጀስት እንድታቁት እንድታረጋግጡ ያክል ነው። 3:1 የእግዚአብሔር ልጆች ተብለን ልንጠራ አብ እንዴት ያለውን ፍቅር እንደሰጠን እዩ። ደስ የሚለው በአራት ነጥብ ሲዘጋው እንዲሁም ነን። ምንድን ነን? የእግዚአብሔር ልጆች ነን። የተረጋገጠልን በፍቅር ነው። ያ የክርስቶስ ኢየሱስ የተገለጠ ፍቅር፣ እሱን ለማብራራት ጊዜ ማባከን ነው የሚሆነው። በጣም ተገልጦም የማያልቅ ፍቅር ስለሆነ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰልጣቸው። በጣም ብዙ ነገሮች አሉ፣ ግን አንድ ነገር ልንገራችሁ። የምታስታውሱት ታሪክ ይሄ በማቴዎስ 4:3 ላይ ያለው ሰይጣን ሁል ቀን ይሄን ነገር አታክ እንደሚያደርገው የምታውቁት፣ ኢየሱስን የሚያህል ጌታ ፊት ለፊት ፈተና እንዲፈትነው እድል ተሰጥቶት ካቀረበው ጥያቄ የእግዚአብሔርን ልጅነት የሚፈታተን ጥያቄ ነው። እዛ ቦታ ላይ ድንጋይን ዳቦ የማድረግ ትርኢት አይደለም የተፈለገው። የእግዚአብሔር ምን ከሆንክ? ልጅ ከሆንክ ልጅነትህን ይህን ኦቶሪቲውን እንደፈለግ ተጠቀምበት። እስቲ አሁን ተርበሃል፣ ይኸው ድንጋዩ አለ፣ ዳቦ አድርገው። ጌታ ኢየሱስ ልጅነቱን ሊያረጋግጥ የፈለገው ስሙ በደንብ፣ ጌታ ኢየሱስ ልጅነቱን ሊያረጋግጥ የፈለገው በመስቀል ታዞ ሊሞት። ምክንያቱም ልጅነት ምን ይበልጣል? መታዘዝ፣ ኦቶሪቲው መጠቀም አይደለም። የኮነሬ ልጅ ስለሆንኩ ሽጉጥ አባቴ ቢሰጠኝ እየዞርኩ የሰፈሩን ሰው ሁሉ ግንባር ግንባር እያልኩ የኮነሬ ልጅ መሆኔን ለማሳወቅ አይደለም መጣር ያለብኝ። የእግዚአብሔር ልጅ ከሆንክ ኖ እኔ የመጣሁት ድንጋይ ዳቦ ለማድረግ ሳይሆን እስከ መስቀል ሞት ታዝዤ የእርሱ ልጅ መሆኔን ለማሳየት ነው። የጠፋውልሽ ታሪክ ትዝ ይላችኋል? በጣም ብዙ ስብከቶች ሰምቻለሁ በዚህ እኔም ብዙ ዘምሬያለሁ ተናግሬያለሁ። ብዙ ጊዜ ግን ይሄ ታላቅ የው ልጅ ገርመኛል። በነገራችን ላይ ታሪኩም ሲያልቅ ታላቅ የው ልጅ ቤት ገብቶ ነው ያለቀው ወይስ ውጭ እንዳለ ነው ያለቀው? ትዛላችሁ ታሪኩ ሲያልቅ ታሪኩ ሁሉ ውጭ እንደሆነ ነው ያለቀው አልገባ ያኛው ደሞ ስንት ነገር የተባለው ገባ ኦሬዲ ፌስታ ላይ ነው ያለው ልጅነቱ ተረጋግቷል እሱ ላይ የሚገርም ነገር ነው በዚህ በጠፋው ልጅ ላይ እኔ በፊት ከልጅነት ይሄን ታሪክ ስለሰማሁት አባትየውን ሄዶ የሚደርሰኝን ከድርሻ ስጠኝ ድርሻዬን ስጠኝ የሚለው ጥያቄ አናደደኝ ነበር ኡነትም በአይሁዳውያን ህግ ካያችሁት እምትሞት አይመስለኝም ሳይህ እኔ ካሁን ሞት ካልሞት ይያል ከመጠብቅ ሁለት እድል አለኝ አንደኛው እድል አንተ ስትሞት ድርሻውን መቀበል ሁለተኛው ደግሞ ሳትሞትም መቀበል እችላለሁ ህጉ ይፈቅድልኛል ይሄ ሶሻል ሎዋቸው ይፈቅድላቸዋል ስለዚህ ስጠኝ አለ ይሄ ማለትና አንድ ልጅ አባቱን ጠየቀ የሚል በጎረቤት ከተሰማ የመጨረሻ ጨካኝ አባቱን የማይወድ ልጅ ነው አባቱ እስኪሞት እንኳን አልጠበቀም ምክንያቱም አባቱ ድሜው በረዘመ ቁጥር የዚህ ልጅ ድርሻው ምን ይሆነ ይሄዳል እየበዛ ይሄዳል ነገር ግን ይሄ ልጅ አባቱ ሳይሞትም ተቀበለ ይሄ እንደ ኔጌቲቭ ልንወስደው ብንችልም መብት የማወቅ ጉዳይ ነው የዚህ ሰው አጠቃቀም ችግር ያለበት ሰው እንጂ መብቱን የማወቅ ችግር አይደለም ለምሳሌ አባቱን ከመደርሰኝ ድርሻዬን ስጠኝ ብሎ አትርፎ በዚህ ነገር ላይ ብዙ አብልጦ ያባቱን ሀብት ቢያበዛ ምን ሊባል ነበር ኦ በጊዜ አባቱን እንኳን ከመደርሰው ወስዶ እንደገና ያባቱን ሀብት አበዛ ይባልና ይመሰገን ነበር እሱ ግን ወስዶ ምን አደረገው ከጋለሞቶችና ከጨፋሪዎች ጋር አብሮ ገንዘቡን ጨረሰው ያቺናት እሱ ችግር መብት የማወቅ ችግር አይደለም ምክንያቱም እዚህ ተቀምጠን መብት የማናቃለን ልክ እንደ ታላቅየው ትዝካላችሁ ይሄን ያህል አመት ባሪያ ሆኜ ተዘገዝቼልሃለሁ አለው በነገራችን ላይ ባሪያነታችን ለሌሎች እንጂ አባታችን ጋር ባሪያ አይደለንም ሁላችንም ልጅ ነን እግዚአብሔር የሚወደን እንደ ልጅ ነው የሚንከባከበን እንደ ልጅ ነው እኔ ለእግዚአብሔር ልጁ ነኝ እናንተን ለማገልገል ግን እንደ ልጅ አለንቀባረርም እንደ ባሪያ አገለግላለሁ ይሄ ነው ነቱ የሚያስገርመው ነገር እባክ ወደ ቤት ግባ ሲባል አልገባም ማለት ያ የጠፋው ልጅ ያረጋው ነገር በጣም ይገርመኛል ካባቱ የሚደርሰውን ድርሻ መቀበል ብቻ ሳይሆን መብቱን ማወቁ በኃጢአት በወደቀ ጊዜ የሚበላው አጥቶ የሪያ ምግብ እስኪመኝ ድረስ በደረሰ ጊዜ ምንድነው ያለው ያባቴ ባሮች ልጆች እንኳን አላለ ልጅማ ያለውን መብት ያቃ ያባቴ ባሮች ጠግበው ያደሩ እኔ እዚህ በረሃብ አልሞት ተመልሼ ሄዳለሁ እንደ ልጅ ሳይሆን ነገሩን አያይዞ የምታዩት ከልጅነት ጋር ነው ምን ያህል ልጅነት ቫልዩ እንዳላውቀዋል ይሄ ልጅ እንደ ልጅ ሳይሆን እንደ ባሪያ ሆናለሁ አለ ፕራክቲስ አደረገ ንስሐ አገባቡን ሄዶ አባቱን አቀፈው ከዛ በኋላ አባቴ ወይ በሰማይና በምድር አንተ በልደልኩ ወደፊትም ልጅ ልባል አይገባኝ ኖ ልጅ ነው የምትሆነው ወደ ቀድሞ ፖዚሽኑ መለሰው ቀለበቱን መለሰለት ጫማውን መለሰለት ልብሱን መለሰለት እነዚህ የልጅነት መለያዎቹ ነበሩ በጣም ብዙ ነገሮችን ማውረክ እንችላለን ልጅነት ይሄ የልጅነት ምሶሶ ፈርሷል ወይ በጣም ብዙ ነገሮችን ጥቅሶችን ልለፈው ምክንያቱም ገና 7 ምሶሶ አስቀምጬ እኔ አንዱ ምሶሶ ላይ ከቆየው ማደራችሁ ነው ግን ደስ የሚለው ነገር ማንንም እግዚአብሔርን ቢወድ እርሱ በርሱ ዘንድ የታወቀ ይሆናል ስለዚህ ደስ ይበላችሁ ስማችሁ ባይጠራ ሊኖር ስለማይጠፋ ነው የሰራህ እግዚአብሔር እንዲላል ተበጅቻለሁ አትፍራ አቤት በቃ ተጽፏል እዚህ ላይ ተጽፏል በስም ጠርቻለሁና አንተ የኔ ነህ ገላትያ 4:9 በጣም ወደዋለሁ ይሄን ቃል አሁን ግን እግዚአብሔርን ስትታወቁ ይልቅስ በእግዚአብሔር ስትታወቁ እንደገና ወደ ደካማ ወደ ሚናቀው ወደ መጀመሪያ ትምርት እንዴት ትመለሳላችሁ እንደገና ባሪያዎች ሆናችሁ ዳግመኛ ለዚያ ለተገዙት ወዳላችሁ ልጆች ናችሁና ነጻ አይወጣችሁ በክርስቶስ ልጅነታችንን ኤክሰርሳይዝ ስለማናረጋው ነው ሉዝ የምናረጋው ከእግዚአብሔር ጋር እንደ ልጅና እንደ አባት ስለማንነገናኝ ኮሙኒኬሽናችን ስለላላ አቤት መቼስ በዚህ ዘመን ብዙ ሶሻል ሚዲያ ስላለ የኛ ልጅ አሁን ለኮሌጅ ትምህርት ርቃን ሄዳለች ወደ ሚኒያፖሊስ ነው ያለችው በየማታው ፌስታይም ስናረጋት በፌስቡክ ስናገኛት በቃ አሁንም ልጅነቱ እኮ እንዳይቋረጥ ነው ኮሙኒኬሽኑ ደው ደው እንዴ በደም ደነሽ ደናነሹ ምን አለ ምን በቃ እንዳትሄድ ልጅነት ልጅነሽ አሁንም ሩቅ ብትሆኝም ከእግዚአብሔር ጋር ያለን ነገር መቋረጥ የለበትም እሱን በህይወታችን ውስጥ ማየት አለብን በሌሎቹ ላይ እንደዚህ አልቆይ ምክንያቱም የልጅነት ምሰሶ በጣም ስለሚያሰጋይ ነው ስለዚህ እንደ ልጅ ሆናለሁ አሜን የልጅነት ምሰሶአችን መታደስ አለበት ክርስቲያኒቲ የሚጠመን ያኔ ነው በኃጢአት ውስጥ ብንወድቅ ልጅ ነኝ ይቅር ባላለሁ ብለን ልንመለስ የምንችል እንዲህ አይነት አመለካከት ሊኖረን ይገባል እዚህ ጉባኤ ውስጥ ወታደር የነበረ ሰው አለ ውትድርና ውስጥ የነበረ ሰው አለ መቼስ እንደው ጊዜ አግኝተን በነገረን ይሄ ሰው ወታደር ማለት ምን ማለት እንደሆነ ለምን እንደው እንደ ልጅ ሆነን እንኳን ጥሩ ነበር እነት ነው እነዚህ ነገሮች ሁሉ አማልተን እንደ ልጅነት እንደ ወታደር ሆነህ የሚለውን ነገር በይበልጥ ሄዳችሁ ቃሉን ስትመለከቱት ቅድም ያነበብነው ሁለተኛ ጢሞቴዎስ 2:3 ላይ ያለውን ቃል ስትመለከቱት በጣም ማተኩርበት ቃል እንደ ኢየሱስ ክርስቶስ በጎታደር ሆነህ አብርሃም መከራን ተቀበል የሚዘምተው ሁሉ ለጦር ያስከተተው ደስ ያሰኝ ዘንድ ዳር በሚገኝበት ንግድ ራሱን አያጠላልፍም እቺ ቋንቋ ላይ ላተኩር ራሱን አያጠላልፍም እስቲ በሉ እንደገና ድገሙት አንዴ ሰልሱት እውላችሁ መጠላለፍ ጀመረን ማለት እንደ ክርስቶስ በጎ ወታደር መሆናችን ይቀራል ማለት ነው አንዱ ይሄ መጠላለፍ ኮራፕሽን ነው ኮራፕት እንሆናለን ህይወታችን ኮራፕት ይሆናል ማለት ባለስልጣን መሆን አያስፈልገንም ኮራፕሽን ውስጥ ለመግባት ህይወታችን ጊዜያችን ኮራፕት ይሆናል በሌላ ነገር እንጠላለፋለን ስለዚህ ከእግዚአብሔር ጋር ያለን ጊዜ ይጠላለፋል ለእግዚአብሔር ያለን መሰጠት ይጠላለፋል ለአገልግሎት ያለን ለእግዚአብሔር ህዝብ ፍቅር ያለን ነገር ይጠላለፋል ራሱን አያጠላልፍም አንዱ ኳሊቲ ወታደር እሱ ነው በጣም ብዙ ነገሮች አሉ እሱን ለእናንተ በግላችሁ ባይብል ስተዲ እንድታረጉ ይሄ ራስን ስለማጠላለፍ ግን አንድ የሚገርም መረጃ ሰማሁ ምን ነው ስንቶቻችሁ እንደምታውቁ አላቅም በየአመቱ ይሄ ትራንስፓረንሲ ኢንተርናሽናል የሚባል ድርጅት በአለም ላይ አንድ ሪዛልት ያወጣል ይሄ ሪዛልት ምንድነው በአለም ላይ በመጠላለፍ በኮራፕሽን በጣም የተጠቁ አገሮችን ሁሌ ያወጣል በ2016 የወጣ ጥናት ነው ስዕሉ ይታያችሁ ከሆነ የቀሉት በሙሉ የተጠላለፉ ናቸው በኮራፕሽን በጣም ተጠላለፉ የሚባሉ አገሮች ናቸው እና በአለም ውስጥ ያሉትን ሰዎች ያሉትን መንግስታትና ገዢዎች አገሮች ምን ያህል እንደተጠላለፉ በፐርሰንት ያስቀምጣቸዋል በጣም የተጠላለፉ ናቸው ተብሎ እነዚህ ብዙዎቹ አገሮች ስለ ኮራፕሽን ኦፊስ አላቸው እንደው ሚኒስትር አላቸው በጣም በሚዲያዎቻቸው ኮራፕት መሆን አያስፈልግም ይላሉ በጣም ሰባኪ ናቸው ባለም አንደኛ ያወጡት ሁለቱ አገሮች ደቡብ ሱዳንና ሶማሌ ናቸው የኢትዮጵያን ሪዛልት ለመናገር ወደፊት ወደ ኢትዮጵያ መሄድ ስለማስብ አልፎ አለው እሱን ሐሳብ ኢትዮጵያ 38ኛ ደረጃ ነው ያለችው በአለም በኮራፕሽን 38ኛ ማለት በጣም ብዙ ነው በነጥቡ ሲያስቀምጡት 38ኛ ደረጃ ነው ያለችው በ2012 በ2011 የነበረችው ወደ 20 ምናምንኛ ነበረች ስለዚህ እንትን ይያረገሽ ነው ማለት ነው እዚህ ትራንስፓረንሲ ኢንተርናሽናል እያንዳንዳችን እንደው بنፈተሽ ማለት ተጠላለፍን ማለት ምሶሶው እየፈረሰ ነው ቀድምን በየነበር መግቢያ ላይ እንዳትረሷት የዚህ ህንጻ ምሶሶ የቱ ጋር እንዳላታቁም እነዚህ ምሶሶ እንዳይመስሏችሁ እነዚህን ለመደገፍ ነው የዚህ ቢልዲንግ ያውም ትላንት ፓስተር ሲነግረን በህንጻው ላይ ሌላ ህንጻ ነው የተሰራው እንደገና ቤዝመንትም አለው አይደለም እንግዲህ ምን ተማመነው ነው ይሄን የሚያህል ህንጻ እዚህ ላይ ያቆሙበት ምሶሶው አደገኛ ነው ማለት ነው ግን አይታይም የቱ ጋር ይሄንን ቤት እንደደገፋት ታውት ሱን የሚፈትሸን እግዚአብሔር ቃል ነው ዕብራውያን 4 ቁጥር 12 ቶሎ ብላችሁ ዕብራውያን 4 ቁጥር 12 የእግዚአብሔር ቃል ሕያው ነውና የሚሰራም ሁለት አፍ ካለው ስለታም ሰይፍ ካለው ሰይፍ ሁሉ ይልቅ የተሳለ ነው ነፍስንና መንፈስን ጅማትንና ቅልጥምን እስኪለይ ድረስ ይወጋል የልብንም ስሜትና ሐሳብ ይመረምራል እኛን በሚቆጣጠር በእርሱ አይኖቹ ፊት ሁሉ ነገር የተራቆተና የተገለጠ ነው እንጂ ከርሱ ፊት የተሰወረ ፍጥረት የለም እግዚአብሔር ያንዳንዳችንን በአይን ዛሬ ወታደር ራሱን ያጠላልፍ ሊያገባ ይችላል እንደሚሞት ያቃል ልጆች ይወልዳል ግን ነገ ግዳጅ ኖሮት እንደሚሞት ያቃል ሁሌ ለመሞት የተዘጋጀ ነው አያጠላልፍ እንግዲህ እግዚአብሔር ከተጠላለፈንበት ነገር ሁሉ ያወጣን የተጠራ ነው በክርስትና ህይወታችን እንደ ልጅ እንድንኖር ከዚያስ እንደወታደር አላችሁ እንዴ ሶስተኛው ምሰሶአችን በጨዋታ እንደሚታገል ነው በጨዋታ እንደሚታገል የሚለውን ቃል ሲናገረው በዚሁ በሁለተኛ ጢሞቴዎስ ላይ ብዙ ነገሮችን ይናገራል በዛው ውስጥ ግን በጣም ለወስደው የፈለኩት ነገር ምንድነው እንደሚገባ አድርጎ ባይታገል ሚልቃላል አስተውላችሁታል ሰው አንቃል እንደሚገባ አድርጎ በነገራችን ላይ በትግል ጨዋታ በጨዋታ የሚታገል ብሎ ያስቀመጠው ይሄ ጌም ምንም አይነት የጦር መሳሪያ አትይዙ በዚህ ውድድር ውስጥ ባላንስ የማድረግ አቅማችሁን የመገንባት ከዛስ እንደሚገባ ከታገላችሁ ታሸንፉታላችሁ አለበለዚያ አታሸንፉትም ቅድም ስለመጠላለፍ ስናነሳ ብዙ የሚጠላልፉን ነገሮች ሁሉ እንዳሉ እንደ ዘመኑ ደሞ ሰዎች እንደኛ የሚታገል ሰው የለም በጣም ታጋዮች ነን ግን ምን ተታገልባቸው ፖይንቶች አሉ አንድ ጥሩልኛ ለስማችን ለዘራችን አይደለም የሆነ ፐርሰናል ነገር በጣም ነው ምን ተታገለው በነዚህ ጉዳዮች ላይ ማንንም እንዲመጣብን አንፈልግም ወሮሮሮ በጣም ኃይለኞች ነን ደም እንደዚህ አይነት ሰዎች ሲሉ ከሰማችሁ እኔ ማንንም ሲነካኝ እኔ በተፈጥሮ ጨዋን እንትን ነኝ ነብር የምሆነው ግን ሲነኩኝ በቃ ይላቸዋል ሶ እነዚህ ሰዎች በሚገባ አድርገው ይታገላሉ ለምናቸው ለዛ ነገር ይታገላሉ ይሄ ዘፍጥረት 34 ላይ ያለው ሰው ህይወቱ ሙሉ ሲታገል ነው የኖረው ከወንድሙ ጋር ታግሏል ከአባቱ ጋር ታግሏል ከአጎቱ ጋር ታግሏል ትዚላቸዋል ያዕቆብ ምን ያልታ በጣም እኮ ኃይለኛ ታጋይ ነው ይታገላል የማይፈጥረው የማይዋጨረው ዘዴ የለም ለትግሉ ሁኔታዎችን ጠብቆ የተራበ ሰው ካገኘ ይታገለዋል ያረጀ ሰው ካገኘ ይታገለዋል ማሽተት እንጂ ማየት የማይችል ሰው ካገኘ ይታገላል ሁኔታዎችን ተጠቅሞ መታገል የሚችል በጣም የሚገርም ሰው ነው አንድ ቀን ግን ትግሉን ማሸነፍ የማይችልበት ሁኔታ ውስጥ ገባ ወንድሙ ከረጅም አመት በኋላ ኤሳው በመንገድ እየመጣ ነው ተብሎ ተነገረው የትግባ ያን ወደ ኋላ መሸሽ አይችል ወደ ፊት መሄድ አይችል ያለው ድል አሁን ከማጋ መታገል ነው ከእግዚአብሔር ጋር እንደሚገባ አርጎ መታገል የምን ትግል ካልባረከኝ አለቀ እኔ በዛ ሰዓት ይሄ ጸሎትና ይሄ ትግል ለምን እንዳስፈልገው አይገባኝ ምክንያቱም ካልባረከኝ ሲል የሚመጣበት ሰይፍ ጎራዴ ያዘ ለስንት አመት ቂም ያዘ ወንድሙ ነው የሚመጣበት ይሄ በረከት ከዛ ቂመኛ ያስጠለው ይሁን አላቀም ግን አትሊስት እድሜን ሙሉ ታገያለሁ አሁን ግን ያንተን በረከት ነው የምፈልገው የሚል የመዋረድ መታገል ታገለ እንግዲህ ለምን እየታገልን ይሆን እግዚአብሔር ግን እንደሚገባ እንድንታገል የሚፈልገው የጽድቅን አክሊል ለመቀበል የምንታገለውን ትግል ይጠይቀናል። የምንታገለው ከምን ጋር ይሆን? ምን አይነት ሽልማት ለመቀበል ነው የምንታገለው? ነካ አርጌው ባልፍ ደስ የሚለኝ አንድ ቃል አለ። ብዙ ጊዜ ብሉይ ኪዳን ውስጥ አይታችኋል ሕያው እግዚአብሔርን በሕያው ነፍስ ምላለው የሚሉ ሰዎች አሉ። በጣም እሱ መሐላ በጣም እንትን ነው። ይሄ እኛ ይሄ እናታችንም ከሞተች በኋላ እናቴ ትሙት እንደምንለው አይነት አይደለም። ይሄ በጣም ኃይለኛ መሐላ ነው። ሕያው እግዚአብሔርን በሕያው ነፍስ ምላለው ካሉ አለቀ። ምንም ብታርዷቸው የትም አይሄዱም እነዚህ ሰዎች። ኃይለኛ መሐላ ነው። በብሉይ ኪዳን ብዙዎቹ ይምሉታል ይሄንን። ና ያው እግዚአብሔርን በያው ነፍስ ምላለው ይያሉ የታገሉ ብዙ ሰዎች አሉ። ኤልሳ ኤልያስን ወደ ቤቴል እግዚአብሔር ልኮኛል ይሄድ ሲለው ያው እግዚአብሔርን በያው ነፍስ ምላለው አለለየ። ለምን? ባንተ ላይ ያለው መንፈስ ጥፍ እንዲያርፍብኝ ፈልጋለሁ አለለየ። ብዙ ሰዎች እንደዚህ ብለዋል ያው እግዚአብሔርን። ጊያዝ የሚባል ሰው ግን ይገርመኛል። እሱም እቺ መሐላ ምሏታል። ያው እግዚአብሔርን ብሎ ምሎ ሊታገል የሄደው አንድ ትግል አለ። እሱ ምን መሰላችሁ? ያ የመንግስት ባለ ስልጣን ለእግዚአብሔር ባሪያ ይዞት የመጣውን ስጦታ አልቀበልም ይዘው ሂድ ባለው ጊዜ ይሄን ሰውዬ ከተለዋለሁ፣ ያው እግዚአብሔርን ከዚህ ሰውዬ ስጦታ ሳልወስድ አልመለስም። እንዲህ አይነት ቆራጥ ታጋዮች ያሉበት ዘመን ውስጥ ነን ያለነው። እኔ ምን አይነት ትግል እየታገላችሁ እንደሆነ አላቅም። እኔ ግን እግዚአብሔር ትግሌን ቀይሮታል፣ ይቀይረው የኛንም። አሜን። ለማይጠፋው የምንታገል እሱን ብዘረዝረው ደስ ባለኝ። አራት ቀረው አትበሉ። ሶስት አሁን አይተናል፣ አሁን አራት ቀረው አትበሉ። የመጀመሪያው ምሰሶ ምንድን ነው? ልጅ። ሁለተኛውስ? ወታደር። ሶስተኛውስ? በጨዋታ እንደሚታገል። ይሄ በሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 6 እና 15 ድረስ ባለው ክፍል ውስጥ የምታዩት የሚደክመው ገበሬ ፍሬውን ከሚበሉት መጀመሪያ እንዲሆን ይገባዋል የሚለውን ተመልከት። ጌታን በነገር ሁሉ ማስተዋልን ይስጥህ ይላል። እኔ መቼስ ምን ያህል ይሄ ነገር እኔ ውስጥ ያለው መረዳት እናንተ ውስጥ ላስተላልፈው እንደምችል አላቅም። እንደ ገበሬ ያለን ህይወት ላይ እዚህ ላይ የተጠየቀው አንድ መስፈርት አለ። የሚደክም ገበሬ ፍሬውን ከሚበሉት ምን ይሆን ይገባዋል? የመጀመሪያ ሊሆን ይገባዋል። ይውላችሁ ይሄም ሶስቶ እንዴት እንደፈረሰ የእግዚአብሔር መንፈስ ያስተማረኝ ልንገራችሁ። አንድ ገበሬ ብዙ ገበሬዎች አሉኛ በመኖርበት ከተማ በጣም የኮንሶ ገበሬ የነበሩ ዘውች አሉና አወራቸዋል። እንዴት ነው እላቸዋለሁ። ገበሬ ሁሉ ነገሩ የተያዘው ከእግዚአብሔር ጋር ነው። ከዘራም በኋላ ሊያጭድም ሲል ከእግዚአብሔር ጋር ነው ነገሩ። ከፍጥረት ጋር ነው ነገሩ። ፀሐይን፣ ዝናብን፣ አየርን በትክክል ከእግዚአብሔር የሚጠብቅ ነው። ገበሬ ሁሉ ነገሩ ከእግዚአብሔር ጋር የተያዘ ነው። ግን ገበሬ በመጀመሪያ መኸሩን ከሰበሰበ በኋላ ሰብስቦ መጀመሪያ ማንን ያበላል? ገበያ ይዞ አይሄድም። የመጀመሪያውን ፍሬ ቤተሰቡን ያበላል። የመጀመሪያው ፍሬያማነት ለእርሱ ሊሆን ይገባል ይላል። እንግዲህ የድል ጉዳይ ሆኖ በዚህ ዘመን ግን ገበሬ የደከመበትን የማይበላበት ጊዜ ውስጥ ነን ያለ ነው። አንዱም በክርስትና ህይወታችን ውስጥ በረከት የጠፋው እርግማን ያለው ለዚህ ይመስለኛል። ብዙ እንደ ገበሬ የሚደክሙ አገልጋዮች አሉ፣ የሚወስድባቸው ግን ሌላ ሰው ነው። የመጀመሪያውን እርሻቸውን የሚወስድባቸው ደግሞ ጠብቀው ልክ ሲያፈራ የሚወስደዋሉ። እና አንድ ገበሬ ልጅ እኛ ጋር ያለ ጠየኩት፣ እንደው እርሻህን ከሚወስድብ ነገር የቱ ያናድድሃል ስለው እኔ ገርማል ጦጣም ብዙ አያናድደኝም አለ። ይያም በጣም ምናምን ቢበላውም ብዙ እንትን አለልም፣ የተፈጥሮ ነው ብዬ እንትን አረገዋል። ሌባ መጥቶ ሰው መጥቶ ሲዘርፍብኝ ግን እንደው ሄደ ግደለው ግደለው ነው የሚለኛል። በጣም ነው የሚያበሳጨኝ አለ። እኔ የደከምኩትን አንድ ያልደከመ ገብቶ ማሳያ ውስጥ ሲበላ እኔ ይህንን እያየሁ ነው። በዘመኔ ውስጥ የመጀመሪያውን ፍሬ የሚበሉ እያሳደዱ ባልደከሙበት የሚደክም ገበሬ ፍሬውን ከሚበሉት መጀመሪያ እንዲሆን ይገባዋል። ይሄ ምሰሶ የለም። ባልደከምንበት ለመብላት ባልደከምንበት ለማግኘት የምንጥር ነን። ብዙ ጥቅሶችን ላመጣ እችላለሁ። እግዚአብሔር ግን ይሄንን የገበሬ ህይወታችንን ወይም ሶሶአችንን እግዚአብሔር ያድሰው እንድንደከም በራሳችን ህይወት እንድንደከም በራሳችን ጥረት እንድንደከም ብዙ ነገር ብናገርበት ደስ ባለኝ። በሚቀጥለው እንድናየው ምፈልገው በአምስተኛ ደረጃ እንደ ትጉ ሰራተኛ የሚለውን ሐሳብ ነው። በጣም ሰፊ ነው የዚህ ሐሳብ። አይ ዶንት ኖ ስንቱን ጀምሬ ስንቱን እንደምጨርሰው አላቅም። ሰዓቱ በጣም እየሄደ ስለሆነ ግን የሚገርመው ነገር ወደ ቁጥር 15 ላይ የእውነትን ቃል በቅንነት የሚናገር የማያሳፍር ሰራተኛ ሆነ የተፈተነውን ራስህ ለእግዚአብሔር ልታቀርብ ትጋ የሚል ቃል አለ። አዲሱን መደበኛ ትርጉም ያዘ ሰው አለ? አዲሱን መደበኛ ትርጉም ይሄን ቁጥር 15 ን ተገኝቷል? ፓስተር አገኝቷል? ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 15 የእውነትን ቃል በቅንነት የሚናገር ቢለው በጣም ሐሳቡን በደንብ እንዳንስተው ብዬ ነው። እሺ ይሄ ቀድሞ ትርጉም ነው። አዲሱ መደበኛው ትርጉም አዎ። በነገራችን ላይ ይሄንን ቃል በጣም በብዙ አይነት መልክ ለማጥናት ስሞክር ከተናገርከው በኋላ በተናገርከው ቃል የማታፍርሁን ነው። እውነትን ከተናገርከው በኋላ በዛ በተናገርከው የእውነት ቃል አትፈር። የማታፍር ሰራተኛ ሁን። በዚህ ዘመን ደግሞ አንዱ ትልቁ ነገራችን በተናገርነው እንኳን በራሳችን የምናፍር ሰዎች ነን። በአቋማችን የምናፍር ሰዎች ነን። ይሄም ሶሶ ፈርሶብናል። አረ እግዚአብሔር ያድሰን። ለዛ ለተናገርከው እውነት አትፈር። እውነትን በግልጥ ተናገር። እንደውም ከዛ በኋላ እያንዳንዱ ነገር እየተናገረ እየዘረዘረ ይሄዳል። በይበልጥ እነ ሄርሜኒዮስና ፊሊጦስን ሁሉ አንስቶ ትንሣኤ ካሁን በፊት ሆኗል እያሉ ስለ እውነት ስተው የአንዳንዶችን እምነት ይገለባብጣሉ። ሆኖም ጌታ ለእርሱ የሆኑትን ያውቃል እያለ ይናገራል። ነገር ግን ከዓለም ከሚመች ከንቱ መለፍለፍ ራቅ። ኃጢአተኝነታቸውን ከፊት ይልቅ ይጨምራሉ። ቃላቸው እንደ ጭንቁር ይባላል ከእነርሱም እያለ ይናገራል። በዚህ ዘመን የምትመለከቱት እውነትን የሚናገር ሰው አታገኙ። በተናገረው እውነት ደግሞ የሚያፍር ሰው ታገኛላችሁ። ለምሳሌ ቅድም እንዳልኳችሁ ሚዲያ ትልቁ ተራራ ነው ብያችኋል። ሰው ሁሉ እዚህ ሚዲያ ላይ እዚህ ተራራ ላይ ፊት ብሏል። አሁንም ሰው ሁሉ ጋዜጠኛ ሆኗል። ታውቃላችሁ እድሜ ለእንትን ስልኩ ብቻ ያረግና ይላል ብቻ ይዘጋጃል። ሊተኩስ ነው ስለፈለገው ይላል። ማንንም አይፈራ። ምን ይመጣብኛል ብሎ አይፈራ። ብቻ ይለዋል። ስለ ፖለቲካ ይላል፣ ስለ ቤተ ክርስቲያን ይላል፣ የግለሰቦች ስም እየጠቀሰ ይላል፣ ይናገራል። አንድ ነገር ልንገራችሁ፣ የእግዚአብሔር ቃል ከእንደዚህ አይነት ከንቱ ልፍለፋ ራቅ። እውነትን ተናገር። በተናገርከው እውነት አትፈር። ተከራካሪ አትሁን። ይሄ እኮ ትንሣኤ ከዚህ በፊት ሆኗል የሚለው እኮ ጭቅጭቅ እንዴት ቤተ ክርስቲያን ውስጥ እንደበጠበጣቸው እኮ ልነግራቸው አልችልም። ብቻ እንደ ጭንቁር እንደውም ምንድን ነው የሚለው ቃላቸው እንደ ጭንቁር ይበላል ይላል። አዎ ስለ እውነት ስተው የአንዳንዶችን እምነት ራሱ ይገለብጣሉ። እንደዚህ አይነት ሰዎች ከእንደዚህ አይነት ከንቱ ልፍለፋ ራቅ። እንደውም በአዲሱ መደበኛው ትርጉም ምን ይላል? አትነታረክ ይላል። እሱ ቃል በደንብ ግልጽ ስለሚሆን ለዚህ ዘመን ሰው ጥሩ ነው። አትነታረክ፣ ነትራካ አትሁን። እውነትን ተናገር። የተናገርከው እውነት ላይ አትፈር። እንግዲህ በደንብ አይናችሁን እያየው ነው። እዚህ የፌስቡክ እንትን አላየሁም። ጌታ ሲረዳችሁ እንጂ አልለቃችሁም ነበር። በጣም አድካሚዎች ምን እንደሚናገሩ የማያውቁ ሰዎች የጌታን ስም የሚያሰድቡ ሪሊ ያንን ሚዲያ ያንን ፖቴንሻል ምን አለ ለክርስቶስ እውነት ቢጠቀሙበት ስንት ነገር ባደረጉ አትነታረክ የሚሰሙህንም ታጠፋለህ እንደ ቁስል ነው ደሞ ይላል እንደማይሽር ቁስል ነው ቃላቸው ይዋጋል አንተ እንደዚህ አትሁን ማያሳፍር ሰራተኛ ሁን ለተናገርከው እውነት ኖር አይዟችሁ ነገ የትንሳኤ ፕሮግራም ስለሆነ ነገ ትነሳላችሁ ዛሬ እንትን ብትሉ ይሻላችኋል መሰዋያው ላይ ብትታረዱ ይሻላችሁ ስድስተኛው እንደቃ ስንቶቻችሁ የእግዚአብሔር ክብር ቃ መሆን ትፈልጋላችሁ ያው አወጣጣችሁ ራሱ እንዴት ነው ነገር ማጨረሻው ተነገረኝ ነው ሪሊ እግዚአብሔር ቃ መሆን እንዴት ትልቅ ነገር ነው የእግዚአብሔር ቃ ዝም ብሎ አይኮንም ዝም ብሎ እግዚአብሔር ቃ አይኮንም ይሄ የምታየው ሁሉ የእግዚአብሔር ቃም ላይሆን ይችላል የእግዚአብሔር ቃ የከበረ ቃ ነው የከበረው ቃ ደግሞ የከበረ ቃ መታስቀምጥበት ማሟያ ነጥብ አለው ያን የከበረ ቃ እንዲቀመጥበት ዝም ብለ ያገኘው ኒኬል ላይ ወርቅ አታስቀምጥም ዳይመንድ አታስቀምጥም እንትኑ ራሱ አለው የሚሰራበት መሳሪያ አለው ይልና ግን የክብርም ቃል የውርደትም ቃል የውርደት ቃ ሆኖ መኖር ይቻላል ግን የክብር ቃል መሆን የሚያስፈልጉ ነገሮች አሉ ለክብር አገልግሎት የሚውል ቃ ለጌታው የሚጠቅም ቃ ለመልካም ስራ ሁሉ የተሰናዳ ቃ መሆን የሚችለው እንዴት ነው አንደኛ ከወጣትነት ክፉ ምኞት ሽሽ ክፉ ምኞት ሽሽ ይሄን ምሳሌ ስናገር በጣም ከትልቅ ምጭስ ብዙ ጻናቶች ይሉም ስለዚህ ብናገረው ምንም አይደለም አንድ ወዳጄ የነገረኝ ነው ኢትዮጵያ ሄዶ አንድ ቸርች ለመካፈል ሄደ እና እዛ ለካፈል ሄድኩበት ቸርች አለ እኔ እንደዚህ አይነት ነገር አይቻላቅም አለ በር ላይ የሚጠብቁአችሁ አስተናጋጆች የት ሀገር ገባሁ ነው የምትሉት አሉ ልብሳቸው በጣም ያምራል ልጆቹ ጸጉራቸው በጣም ቆንጆ ነው ቆንጆ ረዘም ያለ ጸጉር አላቸው መልካቸው በስነ ስርዓት ተስተካክለው በመቀስ ምናም ተቆራርጦ ይመጡ ነገርም ይመስሉት ቆንጆ ቆንጆ ሴቶች ሰውነታቸውም የሚያምር በተቻለ መጠን የሰውነታቸውን ቅርጽ እንዲያሳይ ተደርጎ ቀሚስ ነው ግን የለበሱት ግን በጣም ውብ ናቸው አለ ውብ እና ፈገግታቸው ብቻ አትመለስም አለ እንዶ ይተገባላል ዝም ብለ ነው ስዱ ያስቀምጣል ስማይል ያረጋግላል ከዛ ጣል 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 ብሎ ይቆማሉ አለ ብዙ ናቸው አንድ አይነት ልብስ ነው የለበሱታል ከዛ ሲያመልኩ እነሱ ነው መታዩዋል ምንም ማረጋት ይችላል ማለት በጣም ይስቡሃል ከዛ መባል ይሰበሰብ ሲባል እነሱ ናቸው መዳዩ ምጻቱን ይዘው ይዘውታል ስማይል ያረጉ ሲሉ በትልክን ምታረጋዋል ምንም አትምርም ስማይላቸው ብቻ ስትስጥ ይላል አለ ካፈጋክ ያሲ አይሁን አለ ይሄ ነገር ሆን ተብሎ ነው እንዴ ይሄ ነገር ሴት አፕ ይመስላል አልኩት አለ ኦ የፓስተራችን ቪዥን ነው አለኛል ምንድነው ቪዥኑ አልኩት አለ ፓስተራችን ለመጀመሪያ ጊዜ በኢትዮጵያ አየር መንገድ ወደ ውጭ ሀገር ሲሄድ የኢትዮጵያ አየር መንገድ ሆስተሶችን አያል ሲያያል አንድ መንገደኛ ለማመላለስ እንደዚህ ችርችም ያሉ ውበታቸው የተለቀ ቆንጆ ቆንጆ ሴቶች ተመርጦ ለእግዚአብሔር ቤት በነጠላ ጫማ የሚሰበሰቡ ለምንድን ነው ብሎ ይሄንን ራይ ያመጣል ደሞም ይገርም ነገር እነዚህ ህቶች ይሄን አገልግሎት ከጀመሩ ጊዜ ጀምሮ መባና አስራቱም ጨምሯል አለ እንትኑ የሚሰበሰበው ገንዘቡ ዋው ይሄ ከሁለት ከሶስት አመት በፊት የሰማሁት ታሪክ ነው የምነግራችሁ ማለት ይሄ ደሞ ሌላ ቦታም ትራፊክ ሆነ መቀጠሉ አይቀርም ኤውል ከወጣትነት ክፉ ምኞት ሽሽ እንዲህ አይነት ነገር ሊያመጣ ከሚችል ነገር ሽሽ እንደሱ ከሆነ የክብር ቃ ትሆናል እንዴት ነው የክብር ቃ የሚኮነው ታዲያ ከዛስ በንጹህ ልብ ጌታን ከመጠሩ ጋር ምን አርክ ጽድቅን እምነትን ፍቅርን ሰላምን ተከታተል ያኔ የከበረው ይሄ ፍቅርን ጽድቅን እውነትን የሚከታተል ነው እዚ ላይ የከበረው ቃል ቀመጥበት ይልሃል ኡሉ ከዛው ላይ ቀመጥባል አለ እዚህ ጋር እኮ ፈን የለም ማለት አይደለም በጣም ኢንጆይ ነው የምታረጋው ላይፉን ጽድቅ ነው ሁልቀን እውነት ነው ፍቅር ነው ሰላምን ነው የምትከታተለው ስለዚህ የከበረቃ ማረፊያ ትሆናለህ ማለት ይሄን አይነግሩንም ቻይ እግዚአብሔር ቃል ይቀመጥባል ነው ሲሉ ሰውየው ግን ፍቅርን የሚከታተል ነው ወይ ጽድቅን የሚከታተል ነው ወይ እውነትን የሚከታተል ነው ወይ እሱን ሲከታተል አታዩ አንድ ሰው ሲናገር በጣም አንድ ወንድም መጥቶ እኔ በጣም በብዙ ህቶች ፈተናለሁ እኔ በጣም ፓስተር እኔ በጣም ነው መፈተነው ባክ ጸልይልኝ አለኝ አለ እንትን ላይ ነው ሰማሁት ወደድኩት ምሳሌው እና አይ የምትፈተነው እኮ ስለምታጠናቸው ነው ምክንያቱም ያጠና ነው አይደለ ፈተና ላይ የሚደርሰው እና አታጠናቸው እነሱን በጣም ስለምታጠናቸው ነው ከላይ እስከ ታች ስለምታጠናቸው ነው የምትፈተነው አልኩትና አልጸልይልህም አልኩት አለ ካራት አመት በኋላ ልጁን አገኘውትና ትዝ አለኛ አንተ ያ ፈተና እንዴት ወይ ጥናቱን ስተው እኮ ተውኛል እነሱ እውነት ነው አሁን እዚህ የምትከታተለው ምንድን ነው ሰላምን ጽድቅን የለም እዚህ ላይ አለ ፍቅርን እሱን ስትከተል ታልፋለህ ከዛስ የከበረው ቃ ማረፊያ ትሆናለህ በንጹህ ልብ ጌታን የሚጠሩ ጋር ካቃተ ደግሞ ቀላል ነው ጥቅሶቹን እየጠራኋቸው ቤት ደስ ይለኝ ነበር አንደበቶቻቸው በረከሱባቸው አንደበቴ ረክሶብኛል ያለ ጊዜ ምን እንደመጣለት ዝላቸዋል በሰዓት የጋለ ብረት አምጥቶ አንደበቱን ነካው ምን ሆነ ተፈወሰ እግዚአብሔር ይፈውሰን አዎ የከበረቃም ይኮ ነው እንደሱ ሲኮን ነው እኔ ወላችሁ የስድስት አመት ተኩል ልጅ ሲሆን ነው ቤተክርስቲያን የተወሰድኩት ማለት ስወሰድ ዝም ብዬ እንደዚህ አገልግሎት ሙዚቃ ቻልኩ አመጡና ከፊት አስቀመጡኝ እግሬ አስተዋውሳለሁ እንጠለጠል ነበር ፔዳሉ መንካት አልችልም ግን እጄ ጥሩ ይፈጥናል እና ቸርች ወስደው ከተቱኝ ስለዚህ ከጻነቴ ጀምሮ ያለቀለቀኝ ሰው የለም በዘይት ያልፈሰሰብኝ ዘይት የለም ያልተነበየብኝ ነብይ የለም ትንቢቱና የፈሰሰው ዘይት ሳይሆን ያኖረኝ የተከታተልኩት ይሄ እውነት ነው ማለት ጽድቅን እውነት እሱ ስከተል የከበረው ቃ ያረፈ እንደሆነ ይታወቀኛል ገብታች ደሞ ሸሸት ስል የውርደት ቃ ደሞ ያረፈብኝ እንደሆነ ይታወቀኛል እናንተና አልታወቃችሁ መሰለኝ እንደሱ ነው የሚሆንብን እኮ እና ላያችሁ ላይ ምን እንደሚያርፍ ያስታውቃል እና አንዳንዴ በደንብ ሲሾልክባችሁ ያስታውቃል ስብሰባ ማህል ይሾልክባችኋል የውርደት ቃ እና ማይሆን ነገር ላይ ማይሆን ነገር ተናግራችሁ ሰው ሁሉ ትጎዳላችሁ እንዴት ነው ይሄ ሰው እንደዚህ የሚናገረው ብሎ ሌላው ይሰናክ ምን ያርክ ሲከታተለው የነበረው ነገር ማረፊያ አግኝቶ አርፎበታል ነው የሚለው እንደቃ እግዚአብሔር ይመስገን ምሶሶ እየታደሰ ነው ለመሆኑ እኔ ያደመኩት መጣለው እንግዲህ ያው ስሉ ላይ እንደምታዩት አንድ ነው የፈዘዘው እንግዲህ በስዕሉም በምንም እንዲገባብን ነው እግዚአብሔር ይዳን መጨረሻ ይሄ እንደ አገልጋይ ወይም እንደ ባሪያ የሚለው ምሶሶ ነው የሌለው አይ ቲንክ በልጅ ጀምረን በባሪያ መጨረሱ በጣም ደስ ብሎኛል በልጅ የልጅ መብት አውቀን ደሞ እንደ ባሪያ እንድንሆን ነው የተጠራ ነው የጌታ አገልጋይ ሊጣላ ይገባውም ይልቁኑ ለሰው ሁሉ ገር ለማስተማርም ብቃት ያለው ትግስተኛም መሆን ይገባዋል ትግስተኛም የሚሆነው ባሪያ ስለሆነ ነው ይሄ ባሪያ የሚለውን ቃል አንድ ጥሩ ዲክሽነሪ በእንግሊዘኛ የተጻፈውን አንድ ሰው ወደ አማርኛ መልሶልኝ እንደዚህ የሚል ትርጉም ነው ያገኘሁት በሰንሰለት የታሰረ ባሪያ ሲባል በሰንሰለት የታሰረ ለአንድ ዓላማ ብቻ የተገዛ ለዛም ዓላማ ብቻ የሚኖር ማለት ነው እስቲ በሉት በሰንሰለት የታሰረ ለአንድ ዓላማ ብቻ የተገዛ ለዛ ዓላማ ብቻ የሚኖር ለሌላ ዓላማ መኖር አይችልም ይህ አይነት ባርነት ነው ደስ የሚለው ለፍቅር በፍቅሩ ሰንሰለት የታሰረ ለእግዚአብሔር ፍቅር ሰንሰለት የታሰረ እኔ እስረኛ ነኝ ይላል አይደል ጳውሎስ አዎ እስረኛ ነኝ የሚለው እኮ እዚህ ጁላይ አሮጉትን የሮማያን ሰንሰለት እየተናገራችሁ እኮ እንዳይመስላችሁ እስረኛ ነኝ የወንጌል እስረኛ ረሀብተኛ ነኝ በቃ ማህበርተኛ ነኝ እንዲህ ነኝ እያለ የሚናገረው ለዛ ዓላማ ነው የምኖረው ለዚህ ነው የምሞተው ነው የሚለን ፊልጵስዩስ 2ን አንብበን እንጨርሳለን አም ሶሪ በጣም ሰዓቱን ወስጃለሁ ግን ይሄ መልእክት ለኔ ነው የምትሉ ምናን ብዬ አላረጋግጥ ምክንያቱም እግዚአብሔር ተናግሮን የመጣ ነው ለእናንተ ነው መልእክቱ ምንም አይ ለኔ አይደለም ማለትም የለባችሁ ይሄ መልእክት ለእናንተም ነው ለኔም ነው ይዛችሁ ነው የምትሄዱት ባትመጡ ነበር እናንተም አይሆነው መጣችኋል እናንተ ነው ሁለተኛ ጢሞቴዎስ ምዕራፍ ማን ፊልጵስዩስ ምዕራፍ 2 ቁጥር 5 እንደዚህ ነው የሚለው በክርስቶስ ኢየሱስ የነበረ ሐሳብ በእናንተ ዘንድ ደግሞ ይሁን እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም ነገር ግን ምን ይዞ የባሪያ መልክ ይዞ በምን ምሳሌ በሰው ምሳሌ ሆኖ ራሱ ምን አደረገ ባዶ አደረገ በመስሉም እንደ ሰው ተገኝቶ ራሱን አዋረደ ከዚያስ ለሞትም ይሆም የመስቀል ሞት እንኳን የታዘዘ ሆነ ተቀማ ሲቀማ ምንም አልመሰለው ለመቀማት እንደውም ተዘጋጅቶ መጣ ከዚያስ የባሪያን መልክ ያዘ ለዚህ ነው ኢየሱስ ክርስቶስ ላገለግል እንጂ ልገለገል አልመጣሁም እኔ ባሪያ ነኝ ብሎ ይመጣ አሁን ይሄንን ማንነት ፈልጉት በዚህ ዘመን ከራሳችን ጀምረን ሌሎች ሰዎች ጋርን ፈልገው ሪሊ ካገኘነው ጥሩ ነው ይሄም ሶስቱ አለ ማለት ነው ግን ካጣ አይ ቲንክ አሁን ቅድም እንዳልኳችሁ ነው በጣም ብዙ ሰው አሁን እየታገለ ነው ከኔ ጀምሮ በቃ ስንነካ ነው ደስ የማይለን እና ባሪያ የመሆን ነገር የለንም ቅድም ግን እንዳየነው ባሪያው በቃ ታስሯል ለዛ ለታሰረበት ነገር ብቻ ነው የሚኖረው ና ራሱ ደግሞ ባዶ አደረገ ራሱን ባዶ አደረገ ራሱን አዋረደ ራሱን ያዋረደ ስላስቸገረኝ ባሌን ፈትቻለሁ ሚል እንትን ሰምታችኋል በጣም ራሱን ያዋረዳል በጣም በቃ በዚህ ምክንያት የተፋታ ባለና ሚስት አቃላችሁ በጣም ራሱን ባዶ ያደርጋል ራሱን ያዋረዳል በትትናው ነው የፈታሁት እንዴ ምንበልኩ ነገር ሰምተናናቀም ግን በትዕቢታችን ባልን ነገር ውስጥ ግን እግዚአብሔርንም ለእግዚአብሔርም ህዝብ አብሮ ለሚኖረው ነው ሰው እንቅፋት እንሆናለን ጌታ ኢየሱስ የታዘዘ ሆነ በነገራችን ላይ እነዚህን ሰባቱንም ምሶሶች ኢየሱስ ክርስቶስ በትክክል አሳይቶ ነው ሄደው እግዚአብሔር ይመስገን እንደ ልጅ ነበረ መከራን ተቀብሎ ከምንም ነገር ጋር ሳይጠላለፍ ነው የሄደው ጌታ ኢየሱስ እንደውም ታስተውሳላችሁ ባደረገው ተአምር ሊያነክሱት በፈለጉ ቁጥር እንደውም ይሰወረባቸው ነበር ይላል እና ኢየሱስ እንደውም አንድ ቀን ቁንጭ ብለን ከብሩክታይት ጋር ኢየሱስ ያገኛቸውን ኦፖርቹኒቲዎች ፌመስ ሊሆን የሚችልባቸውን በጣም ኢፌክቲቭ የሆነ እንደውም ሳይደክም በጣም ቶሎ አሁን በዚህ ዘመን የሆነች አንድ ሰው ከሆነ ነገር ሲፈወስ እሷን ነው ሪፕሌይ እየተደረገ ምናየው አልገባችሁም ምክንያቱም እሷ ናት ዋናዋ እንትን ሲን እሷ ናት እሷን ነው ማየት ያለባችሁ አልገባችሁም ልድገምላችሁ ማለት የሆነ አንድ ሰው ካጋንን ስራት ይፈታል ወይም የሚገርም ሚራክል ይሆናል እሷን ነው ሪፕሌይ እየተደረገ ምታዩት ትላላችሁ ግን ብትቆዩ ሶስቶሩም የምትታየዋችሁ ፊልም ናት ሌላ አይደለችም ያ ማለት ምንድን ነው በቃ ይሄን ነው መውጫ ኢየሱስን ሊያወጣው የሚችል ዝናው ሊወጣ የሚችል ነገር የሆነ እንደውም እንዳትናገሩ እያለ ያስጠነቀቃቸው ነበር ማለት እሱ ለዚህ ዓለም አይደለም የመጣው ኢየሱስ በትክክል እነዚህን ነገሮች በጨዋታ እንደሚታገል በደንብ ታግሎ ነው የሄደው ገበሬ ሆኖ የመጀመሪያውን ፍሬ ለአባቱ ሰጥቶ አስረክቦ እንደማያፍር ሰራተኛ እንደማያሳፍር ሰራተኛ ሆኖ እቃ ሆኖ የከበረ እቃ ሆኖ እንዳገልጋይ እንደ ባሪያ ሆኖ ነው ኢየሱስ ያለፈው እሱ ሐሳብ በእኛ ውስጥ ይሁን ይሄም ሶስቱ እንዲታደስ የምትፈልጉ ስንት ናችሁ እግዚአብሔር ይመስገን ስለዚህ የመጀመሪያውን ጥያቄ ልጠይቅ ይሄም ጥያቄ ምንድነው ከዚህ ውስጥ መሆን ከባድ የቱ ነው ብያችሁ ነበር ትዝ ይላችኋል ልጅ መሆን በጣም የሚገርማችሁ ነገር ከባድ አይደለም ልጅ የምንሆንበት ጸጋ ተሰጥቶናል ልጅ ለመሆን ከታገልን ነው እኔ ጎረቤቴ እጄ ጎረቤቶቻችን ልጃቹ ካላረጋችሁኝ እኔ እናንተ ቤት ይሻለኛል ብዬ ድርቅብል ያስወጡኛል አይሆንም ሊሆን አይችልም ዴ የእግዚአብሔር ልጅ ለመሆን ጸጋው ተሰጥቷል ምህረቱ ተሰጥቷል በእውነት ልጅ መሆን ከባድ አይደለም እንደ ክርስቶስ በጎታደር ለመሆን ከባድ አይደለም ያውም በራስ በገዛ ምኞቱ ሲሳብና ሲታለል ነው የሚለው መጽሐፍ ቅዱስ እኛው ራሳችን ይሄድን እየተጠላለፍን እንጂ አለመጠላለፍ ይቻላል አረ አሜን አዎ አለመጠላለፍ በደንብ ይቻላል በማ በእግዚአብሔር ጸጋ ይቻላል የቃሉ ጸጋ የቃሉ ኃይል ያስችላል አለመጠላለፍ ይቻላል ደሞ ለመጠላለፍ ደሞ እንደ አሜሪካ በጣም ምቹ የለም በጣም ምቹ ነው በጊዜ ለመጠላለፍ በገንዘብ ለመጠላለፍ በፈለጋችሁት ለመነገር ለመጠላለፍ በጣም ኢዚ ነው ደሞ በማያስታውቅ መንገድ መጠላለፍ ይቻላል ቀላል ሱንሱን አልነግራችሁም በጣም ግን ቀላል ነው ብዙ ሰው ይቀላዋል ግን አለመጠላለፍ ደግሞ ይቻላል በጨዋታ እንደሚታገል ሰው መታገል በደንብ ይቻላል በደንብ ይቻላል ገበሬ መሆን በደንብ ይቻላል የማያፍር ሰራተኛ እቃ መሆን ይቻላል ባሪያ መሆን ይቻላል እግዚአብሔር ይመስገን አይቻልም በሚል በሚያስፈራራ ቃል አልዘጋውም በእውነት ይቻላል ይሄ ጥማት ይኖረን እንጂ ይሄም ሶሶ ይጠነክራል ይሄም ሶሶ ሲጠነክር ቅድም እንዳልኳችሁ አይታይም ሶሶ ግን የጸና ቤት ታያላችሁ የጸና አቋም ታያላችሁ ማይፈርስ የማይዋልል ነገር ታያላችሁ ምናልባት ነገን መሰክርላችኋለን አንዳንድ ነገር በእኛ ህይወት ውስጥ ያለፈ ረጅም ዘመን ማገልገል የትም አያተርፋችሁ በዚህ ምሶሶ በቃሉ ምሶሶ ላይ سنተከል ግን እግዚአብሔር ያሳልፈናል እግዚአብሔር ይመስገን እግዚአብሔር ይመስገን ስለመጣው ቃል እግዚአብሔርን አመሰግነዋለሁ ብዙ ፈርቼ ነበር ምክንያቱም በጣም ሰፊ ሐሳብ ነው ግን መንፈስ ቅዱስ ረድቶኛል በእያምናለሁ እግዚአብሔር ይመስገን ዛሬ ጠዋት አንድ ፕሮግራም ነበርን ኢትዮጵያን ኮሚኒቲ እና ወንድማችን ሳሚና ሀታችን አዜብ ያዘጋጁት ፕሮግራም እና እዚህ ፕሮግራም ላይ ለመገኘት እኛን ለማየት ደግሞ ከ ፊላደልፊያ ድረስ ወንድማችን በትረና ባለቤቱ የምስራች አይደለም ለማየትኛን መጡ ምሳሳት አብረን ከናንተ ጋር እናሳልፋለን ተባብለን ምሳሳት ላይ አክሲደንት ደረሰባቸው እኛ ወዳለንበት ሊመጡ ሲሉ እና በቃ ምሳሳቱም ተቋረጠ በእውነት እግዚአብሔር አተረፋቸው እና በእውነት መምጣታችሁ ደግሞ የእግዚአብሔር ምህረት አሳይቶናልና ለዚህ ነው የምናገረው እንደዚህ አይነት ቃል ካስተላልፍ በኋላ እናገርም ግን የእግዚአብሔር ምህረት ስለበዛላችሁ ቢሞቱስ አንድ ነገር ቢሆኑስ ዛሬ ምን አይነት ታይም እንደምናሳልፍ እኛነን የምናቀው ግን እግዚአብሔር አተረፋቸው አይደለም አንዴ ቆማችሁ ተታዩ ለእግዚአብሔር ምህረት ለእግዚአብሔር ክብር እግዚአብሔር ይመስገን አብረውን ምሳበልተው እዚህ ኮንፈረንስ ለመካፈል ነበር የመጡት ከዛ ድረስ ጠላት ግን ሊያሰናክላቸው ነበር እግዚአብሔር ግን ተዋክቶ አስመልጧቸዋል ይሄ እግዚአብሔር ምህረት ነው ከዚህ ማምለጥ ከተቻለ ካለንበትም ከየትኛውም ነገር እግዚአብሔር ማስመለጥ ይችላል አሜን እግዚአብሔር ይመስገን ከነዚህ ከሰባቱ በህይወቴ ውስጥ በእውነት እንዲታደስ ፈልጋለሁ የምትሉትን ነገር ይዛችሁ በእግዚአብሔር ፊት ሁላችንም እንቆማለን እኔም የራሴን ይዛለሁ እናንተም የራሳችሁን ያዙ እግዚአብሔር በጣም ደግሞ ተናግሮናል እነዚህ ምሶሶች ፈርሰውብናል ከዚህ የተነሳ ነው ጠላት እንደፈለገ ቀዳዳ ያገኘ በህይወታችን ውስጥ ብዙ ነገሮች የሚሆኑት ስለዚህ ፕሊስ በእግዚአብሔር ፊት ሃምብል ሁኑና ጌታ ሆይ እኔ ይሄ ምሶሶ ይፈርሶብኛል እስቲ ያዙ የሆነ ምሶሶ ያዙ መቼስ ሰባቱንም ምሶሶ መያዝም የዋህነት ነው ጥቅም ነው በሆነ ሪሊ ጌታ ሆይ እኔ ልጅነት ምሶሶ ይፈርሷል የወታደር ምሶሶ ይፈርሷል ተጠላልፍ ያለው ብዙ ነገር ጠላልፎኛል ጌታ ሆይ ፕሊስ ሞጣት ፈልጋለሁ በጨዋታ እንደሚታገል ሰው ለበረከት ብቻ መታገል ፈልጋለሁ ምትሉት ያዙ የሆነ ነገር ያዙና እግዚአብሔር በእውነት እንዲረዳን እንጸልያለን ሃሌሉያ
እግዚአብሔር አምላክ ሆይ እጅግ አድርገን እናመሰግናለን በአንድ ላይ ደግሞ እንደዚህ ሰብስበ የፈረሰ ነገራችንን ለማደስ ስለቀጠርከው ስለዚህ ቀን በክርስቶስ ኢየሱስ በሆነው በመስቀሉ ሥራ ዛሬ የፈረሰብን ነገር ሁሉ እንዲታደስ ፈቃደኞች ሆነን በፊትህ ቆመናል ጌታ ሆይ መታደስ የሚገባ ነገራችንን ሁሉ እንድታድስ እንጠይቃለን። እግዚአብሔር የልጅነት መብታችንን ባለማወቅ ራሳችንን ያንተ ልጆች እንዳልሆነን ጥላት በሚያሳምነን ድምጽ ሁሉ ተስማምተን እንደ ልጅ ባልኖርን በዘመን ይቅርበለን። እግዚአብሔር ሆይ እንደወታደር ጫካኞች መሆን ሲገባን እንደወታደር ዓላማ ያለን ሰዎች መሆን ሲገባን ዓላማ እንደሌለው ሰው ኖረናልና እግዚአብሔር አምላክ ሆይ ይቅርበለን። በእያንዳንዱ በልጅነት መብት በውትድርና ለአንተ ክብር በሚሆን የከበረ ዕቃ እግዚአብሔር ሆይ መብታችንን ባለማወቅ የረከሰ ዕቃ በመሆን ራሳችንን ለማይረባ አምሮ ለማይረባ ፍላጎት ፈቃደኛ በመሆን ስለከፈትናቸው በሮች ይቅርበለን። እግዚአብሔር አምላካችን ሆይ በእያንዳንዱ አሁን በሰማነው የህይወት ቃል ጌታ ሆይ መታደስ የሚገባን የትኛው እንደሆነ ጌታ ሆይ ታውቃለህና ሁላችን የራሳችን ይዘን ቆመናል። አድሰን እግዚአብሔር ሆይ መልካም ፍሬያማ እንዳንሆን በሆንንበት የሚገባውን ያረስነውን ጌታ ሆይ የዘራነውን ባልበላንበት ነገር ሁሉ ሌላው መጥቶ ሲቀማን ጌታ ሆይ ባዘንበት በዛም ደግሞ ብዙ ሐሳብ ወደ ውስጣችን ገብቶ በተጎዳንበት ሁሉ ምህረት እንድታረግልን እንለምናለን። እግዚአብሔር አምላካችን ሆይ የማያፈር ሰራተኛ ለመሆን ብቃት የለንም ጌታ ሆይ። ሁሉ ነገራችን አሳፋሪ ሆኗል። ንግግራችን ያሳፍራል ጌታ ሆይ። በሚዲያ ላይ የምናወራው ነገር ያሳፍራል፣ ሌሎች ሲያዩት ያሳፍራል። እንደነሱ ከመሆን እየተባለን ማፈሪያም ማሳፈሪያም ሆነናል። ስለዚህ ይቅር በለን አቤቱ እግዚአብሔር። እኛም ብቻ እንልም ብዙዎችን ወክለን በዚህ ነገር ምህረት እንድታረግልን እንጠይቃለን። ካፋችን የሚወጣው ቃል አንተን የሚወክል አይደለም፣ ግን ያንተን መንግስት ስላሰደብን ይቅር እንድትለን እንጠይቃለን። ስማችን ያንተ ስም ነው ጌታ ሆይ፣ ነገር ግን ስራችን የማይረባ ነው፣ ምንም አይወክልህም። ስለዚህ ስለ ክፉ ስራችን ይቅር እንድትለን የተለወጠ ህይወትና መስመር ውስጥ እንድትከተን እንጠይቃለን። እግዚአብሔር አምላካችን ሆይ በአሁን ሰዓት እያንዳንዱ ሰው በፊትህ በቆመበት ነገር ጸጋህ እንዲመጣ ጠይቃለሁ። የሚለውጥ ጸጋ ጌታ ሆይ፣ አቅጣጫ የሚያስይዝ ጸጋ፣ አእምሮ የሚያስተካክል ጸጋ፣ የህይወት መስመር የሚለውጥ ጸጋ እንዲመጣ ጸልያለሁ። በኢየሱስ ክርስቶስም ይህ የህይወት አቋም እንዳይኖረን በቅዱሳን ላይ የተደረገ ሰይጣናዊ ተጽዕኖ ቢኖር እግዚአብሔር የቤተ ክርስቲያንን ውድቀት ለማወጅ የክርስቲያኖቹን የህይወት መስመር በማበላሸት ጠላት በሚያደርጋቸው ማንኛውም የአቅጣጫ ሂደት በሙሉ ላይ የጌታን ስም እንጠራለን። በአሁን ሰዓት ተጽዕኖ እያደረገ ያለ በቅዱሳን ላይ የሚደረግ የጨለማ ስራ እርግማን በሙሉ በክርስቶስ ኢየሱስ ስምና በደሙ ስልጣን አፈርሳለሁ። ሰይጣን እግዚአብሔር ለዘላለም ይገስጽ። ከእግዚአብሔር ህዝብና ከቤተ ክርስቲያን ላይ አይንህን አንሳ። አንተ ልትቋቋመው የማትችለው ይህ የከበረ መንግስት ነው። መሰረቱ ክርስቶስ ነው። ስለዚህ በክርስቶስ የተመሰረተውን ቤተ ክርስቲያን እስከ መጨረሻ እስከ ክርስቶስ ምጽአት ድረስ ሊጠብቃት የሚችል ስም ከእኛ ጋር ስላለ የጌታን ስም እንጠራለን። በእግዚአብሔር ህዝብ ላይ የክርስቶስን ስም እንጠራለን። እግዚአብሔር ሆይ ቤትህን ታጸና ዘንድ ቅዱሳንህን ትረዳ ዘንድ በስም የተጠሩትን ታግዝ ዘንድ እንጸልያለን። እግዚአብሔር ሆይ የደከሙትን ታበረታ ዘንድ የወደቁትን ታነሳ ዘንድ ጌታ ሆይ ኃይልና ብርታት ስልጣን ሁሉ ያንተ ስለሆነ አቤቱ ለደካሞች ትራራ ዘንድ ሳያውቁት ከመስመር የወጡትን ሁሉ በፍቅርህ እንደገና ትመልስ ዘንድ እንለምናለን። መልካም መንፈስ በቅዱሳን መሃል እንድታመጣ ጸልያለሁ። አሁንም ጌታ ሆይ የፈረሰ ነገር በሙሉ እንዲታደስ፣ የፈረሰ ትዳር ቢኖር እንዲታደስ፣ እዚህ ጉባኤ ያሉትን ብቻ አልልም ጌታ ሆይ፣ የቅዱሳን ትዳር በብዙ ምክንያት የፈረሰባቸውን የሚያድስ ጸጋ እንዲለቀቅ እንጠይቀሃለን። እግዚአብሔር እንደገና ሪስቶሬሽን እንዲመጣ ጸልያለሁ። የእግዚአብሔር መንፈስ እያንዳንዱ ጓዳ ውስጥ እየገባ ፍቅርን እንደገና እንዲዘራ ጸልያለሁ። በኢየሱስ ስም የእግዚአብሔር መንፈስ በተለየ መልኩ እየመጣ ትዳሮች እንዲታደሱ ጌታ ሆይ፣ ቤተሰብ እንደገና እንዲሰበሰብ፣ ህብረት እንደገና እንዲመጣ ጸልያለሁ። በቤተ ክርስቲያን መካከል የፈረሰ የፍቅር ግንኙነት፣ የወንድማማች መዋደድና መቀባበል በክርስቶስ ኢየሱስ ስም እንዲመለስ ጸልያለሁ። የእግዚአብሔር ጸጋ እንዲመጣ ጠይቃለሁ። በአሁን ሰዓት ልዩ የሆነ የእግዚአብሔር እርዳታ ለቤተ ክርስቲያን ለቅዱሳን ሁሉ እንዲለቀቅ ጸልያለሁ። መንፈስ ቅዱስ ኃይል እንድትሰጠን ጌታ ሆይ፣ እኛም ብርቱዎች እንድንሆን ጸጋ እንድታበዛልን ጠይቃለሁ። በአሁን ሰዓት እግዚአብሔር በስምህ ተሰብስበን የምንለምንህን እንደምታከብረው በልጅ በኢየሱስ ክርስቶስ ደፍረን ነው ምን ለምንህና ይሄን ስለምትሰማ እናመሰግናለን። እግዚአብሔር አምላካችን ሆይ ኃይልና ጸጋ ባሁን ሰዓት በእግዚአብሔር አገልጋዮች ላይ በእግዚአብሔር ህዝብ ላይ በቤተሰብ ላይ በልጆች ላይ በወጣቶች ላይ እንዲመጣ ጠይቃለሁ። በእያንዳንዱ ነገር የፈረሰውን ነገር ያያየ ማደስ የምትችል አይንህ በመድር ሁሉ ዙሪያ ይመለከታልና አሁን በእድሳት ሁሉን እንድታስብ እንጠይቃለን። ቤተክርስቲያንን ወክለን እንለምናሃለን። ባሁን ሰዓት በየቦታው እድሳት ይለቀቅ ጌታው። የቤተክርስቲያን እድሳት ይፍጠን። ቤተክርስቲያን እንድትወድቅ እንድትጠፋ እንድትፈርስ ስሟ እንዲጎድፍ ለማድረግ ጠላት በሚያደርገው ምትክ ጌታው አንተ በተለየ መልኩ ደግሞ ሌላ እድሳት እንድታመጣ እንጠይቃለን። ተስማምተን እንለምናሃለን ጌታው። እድሳትህን ታበዛ ዘንድ እንጠይቃለን። እግዚአብሔር ሆይ ስለሰጠህን ስለዚህ የከበረ ቃል እናመሰግናለን። ሁላችንን በዚህ መንፈስ እንድታቆመን እንድታግዘንና እንድትረዳን እንጠይቃለን። ስለሰማነው ቃል ተመስገን። ይህ የህይወት ቃል ከውስጣችን እንዳይጠፋ እንዳይወሰድ የፈረሰውን ያያየን ማደስ እንድንችል ቃልህ በውስጣችን ሰርስሮ እንዲገባ እንዳይጠፋ እንጠይቃለን። እኛም ደግሞ የለመንን ይሄንን ልመናችንን በፊት ያቀረብነው ምልጃችን ሁሉ ቀንና ሌሊት በጆሮ እየተመላለሰ መልስልን። በኢየሱስ ክርስቶስ በመተወደው ልጅ ስም አሜን። ሁላችን እንቀመጥ።